የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ልጆቹ ማበረታታት ከቤትም ትምህርት በደንብ ያልገባቸው ቤተሰብ ሊሆን ይችላል። በርቺ፣ እንደዚህ ከተማሽ እንዲህ ቦታ ትደርሻለሽ፣ ኮሌጅ ስትገቢ አለንልሽ፣ ይህኛው ኮርስ ደግሞ ከበደሽ አስተማሩን ጠይቄ እንዲረዳሽ አደርጋለሁ። ልክ እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ነው የምንይዛቸው።
የትምህርት እድል ያላገኙ ታዳጊ ሴት ልጆችን ለመርዳት ፖሊሶ ውስጥ ስላቋቋሙት የበጎ አድራጎት ድርጅት ባለፉት ጥቂት ዓመታት ውስጥ ስለሰሯቸው ስራዎች ካጫወቱን የተወሰደ ነው።
አብረውን ያመሻሉ። በቀጠሮ ያደረ የስነ ግጥም ለዛና ወግም አለን።
ገጣሚ ሰለሞን ሞገስም ቀጠሮ አክብሮ ተመልሷል።
እሁድ ሰኔ 16 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰንብታችኋል ውድ የራዲዮ መጽሔት ተከታታዮች?
ባህር ተሻግሮ የጥበቡን አድናቂዎች ስለሚያስደምም የኩምክና ጥበብና ለዛ የተሰናዳ ቅንብርና እንዲሁም የንጉሥ ያክሊሉን የአዲስ አበባ መስኮት ጨዋታዎች ያክለን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ።
የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የኬንያው ፕሬዝዳንት ዊሊያም ሩቶ በዚህ ሳምንት የታክስ ጭማሪን በመቃወም በአገር አቀፍ ደረጃ ሰላማዊ ሰልፍ ካደረጉ በሺዎች ከሚቆጠሩ ወጣት ተቃዋሚዎች ጋር ለመነጋገር ዝግጁ መሆናቸውን የፕሬዝዳንቱ ቃል አቀባይ ዛሬ እሁድ ተናግረዋል። ሰልፉን በማህበራዊ ሚዲያ በቀጥታ ስርጭት ያስተላለፉ ባካሄዱ ወጣት ኬንያውያን የሚመራው ተቃውሞ በሩቶ የኢኮኖሚ ፖሊሲ ላይ ቅሬታ እየፈጠረ መምጣቱ መንግስትን አስጨንቋል። ፕሬዝዳንት ሩቶ ወጣቶቻችን በአገራቸው ጉዳይ ላይ በመሳተፍ ወደፊት ተራምደዋል፣ ድምጻቸው እንዲሰማ በመቆም ዲሞክራሲያዊ ግዴታቸውን ተወጥተዋል፣ እኔ ኮርቼባቸዋለሁ ሲሉ መናገራቸውን የፕሬዝዳንቱ ቃል አቀባይ ሁሴን መሐመድ በቀድሞው ትዊተር በአሁኑ ኤክስ ላይ ባሰፈሩት ጽሑፍ አስተላልፈዋል። ሩቶ ችግሮቻችሁን ለይተን እንደ ሀገር በጋራ ለመስራት ከእናንተ ጋር ውይይት እናደርጋለን ሲሉም ስለ ተቃውሞ ሰልፎቹ የመጀመሪያቸው የሆነውን የህዝብ አስተያየት ሰጥተዋል። በዋና ከተማዋ ናይሮቢ ባለፈው አመት በተካሄዱ ሰልፎች 2 ሰዎች ሲሞቱ በርካታ ሰዎች ቆስለዋል ሲሉ የመብት ተሟጋቾች ገልጸዋል። በኬንያ ወጣቶች መሪነት የተነሳሳውና ባለፈው ማክሰኞ በናይሮቢ ተጀምሮ በመላ ሀገሪቱ የተሰራጨው ተቃውሞ በመጪው ማክሰኞ እንደ አውሮፓ አቆጣጠር ሰኔ 25 ቀን ብሔራዊ የሥራ ማቆም አድማ እንዲደረግ ጥሪ አቅርበዋል። የሩቶ አስተዳደር የመንግስትን ገቢ ለመጨመር የታቀደው ታክስ በውጭ ብድር ላይ ያለውን ጥገኝነት ለማስቆም አስፈላጊ መሆኑን በመግለጽ ተከላክሏል። የዩናይትድ ስቴትስ ጦር በቀይ ባህር 3 የሁቲ ሰው አልባ ጀልባዎችን ማውደሙን ትላንት ቅዳሜ አስታወቀ። የአሜሪካ የጦር ኃይሎች በቀይ ባህር ላይ በ24 ሰዓታት ውስጥ በኢራን የሚደገፉ 3 የሁቲ ሰው አልባ ጀልባዎች ማውደማቸውን የዩናይትድ ስቴትስ ማዕከላዊ እዝ ትላንት ቅዳሜ አስታውቋል። በሌላም በኩል ዩናይትድ ስቴትስ ሁቲ በአውሮፕላን አጓጓዥ መርከብ ላይ አድርሻለሁ ያለው ጥቃት በፍጹም ውሸት ነው ብላለች። ሁቲዎች 3 ጸረ መርከብ ባሊስቲክ ሚሳኤሎችን ወደ ኤደን ባህረ ሰላጤ ማስወንጨፋቸው ሲገለጽ በአሜሪካ በጋራ ኃይሉም ሆነ የንግድ መርከቦች ላይ የደረሰ ምንም አይነት ጉዳት አለመኖሩ ተገልጿል። የዩናይትድ ስቴትስ ወታደራዊ ማዕከላዊ እዝ በአውሮፕላን ተሸካሚ ድዋይት ዲ አይዘንሃወር መርከብ ላይ የሁቲ ኃይሎች በቅርቡ የተሳካ ጥቃት አድርሰናል ያሉት ሙሉ ለሙሉ ውሸት ነው ሲልም ውድቅ አድርጎታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኒጀር በቻይና የሚደገፍ የነዳጅ ማስተላለፊያ መስመር ፕሮጀክት በውስጡ የጸጥታ ችግርና ከቤኒን ጋር በተፈጠረ ዲፕሎማሲያዊ ውዝግብ ስጋት ውስጥ ገብቷል። ከኒጀር ወደ ቤኒን ኮቶኑ ወደብ የሚሄደው 1930 ኪሎ ሜትር ርዝመት ያለው የነዳጅ ማስተላለፊያ መስመር የኒጀርን የነዳጅ ምርት በአምስት እጥፍ ገደማ ለማሳደግ ታስቦ ከቻይና ብሔራዊ የነዳጅ ኩባንያ ጋር በ400 ሚሊዮን ዶላር ስምምነት የተወጠነ ፕሮጀክት ነው። የማስተላለፊያው መስመር ዝርጋታ ስራ ከቤኒን ሙሚን ጋር በተፈጠረ ዲፕሎማሲያዊ አለመግባባትና በአካባቢው ያርበኞች ነጻ አውጪ ግንባር ቡድን በተፈጸመ ጥቃት ባለፈው ሳምንት ቆመዋል። አማጺው ቡድን ባለፈው ሳምንት በሰነዘረው ጥቃት ማስተላለፊያውን በከፊል ማስተናከሉ ሲነገር ከቻይና ጋር ያለው ስምምነት እስካልተሰረዘ ድረስ ተጨማሪ ጥቃቶችን እንደሚያደርስ አስፈራርቷል። ቀድሞውንም ችግር የነበረበት የኒጀር ጸጥታ ወታደራዊ ጁንታ አገሪቱን ከተቆጣጠረ በኋላ በሳላህ መሐመድ የሚመራው አማጺ ቡድን ብረት በማንሳቱ ተጨማሪ ስጋት ፈጥሯል። ከቤኒን ጋር ዲፕሎማሲያዊ ውዝግብ የጀመረው የኒጀር ፕሬዝዳንት በመፈንቅለ መንግስት ከስልጣን ከተወገዱ በኋላና ሌሎች የአፍሪካ ሀገራት ድንበሮቻቸውን መዝጋታቸው ተከትሎ ነው። የነዳጅ ፕሮጀክቱን አደጋ ላይ የሚጥል የሀገር ውስጥ ነጻ አውጪ ቡድን የተመሰረተ ሲሆን ቤኒን ይህን ቡድን ትደግፋለች። ኒጀር ከፈረንሳይ ጋር ያላትን ወታደራዊ ግንኙነት ካቋረጠች በኋላ ቤኒን ድንበሯን ክፍት አድርጋለች። የእስራኤል መከላከያ ሚኒስትር በዋሽንግተን ስለ ጋዛና ሊባኖስ ይመክራሉ። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት በጋዛ ጦርነትና የተስፋፋ ግጭት ስጋት ባሳደረው በሊባኖስ ድንበር በኩል ባለው የተኩስ ልውውጥ ጉዳይ ለመወያየት ዛሬ እሁድ ወደ ዋሽንግተን መጥተዋል። የጋዛ ጦርነት ከጀመረበት ከስምንት ወራት በፊት አንስቶ በጋዛ የተኩስ አቁም ስምምነት ለማድረግ በኢራን የሚደገፈው ሂዝቦላ ከእስራኤል ጋር ተኩስ የተለዋወጠ ነው። ጋላንት እስራኤል በጋዛ ሊባኖስና ሌሎች አካባቢዎች ጃ ለመውሰድ መዘጋጀቷን በሰጡት መግለጫ ተናግረዋል። ሚኒስትሩ የመከላከያ ሚኒስትር ሎይድ ኦስተን እና የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን ጨምሮ የአሜሪካ ባለስልጣናትን እንደሚያገኙ ማስታወቀዋል። እስራኤል የሂዝቦላ ከፍተኛ አዛዥ መግደሏን ተከትሎ በሰኔ ወር ሂዝቦላ በእስራኤል ከተሞችና ወታደራዊ ቦታዎች ላይ ከፍተኛ ጥቃት ሰንዝሯል። የአሜሪካ ልዑክ አሞስ ሃችስቴን በእስራኤልና ሊባኖስ ድንበር አካባቢ የተባባሰ የመጣውን የተኩስ ልውውጥና የንግግር ውጥረት ለማርገብ ባለፈው ሳምንት እስራኤል እና ሊባኖስን ጎብኝተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ሰኔ 16 2016 ዓመተ ምህረት በድጋሚ ጤና አስተለን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁን እንቆያለን።
በርከት ያሉ ቅንብሮች ናቸው ያዝናቸው። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
የኔ መታሰቢያ ከግጥሞቼ መሃል ከምቸከችከው ተገኝቶ እንደሆነ በልብህ የጻፍከው ከሽዎቹ መሃል አንድ ጥሩ ግጥም ታይታችሁ እንደሆን ለነፍስ የምትጥም አልባከንኩበትም እድሜና ጉልበቴን አቆምናለሁና የበዛ ሐውልቴን ከዘራሁት ፊደል አንዲት የቃል ብቃይ እንደ ጽጌረዳ አምራ የምትታይ ለምልማ ከሆነ በሰዎች ልብ ላይ በሷ መታሰቢያ ስሜ እየተጠራ አለሁ እንደ ኮከብ ሁልጊዜ የሚሳበራ።
የሳምንቷ ምርጥ ባደረግናት የኔ መታሰቢያ በተሰኘችው ገጣሚ ሰለሞን ሞገስ ባነበበልን ግጥም ዝግጅታችንን ጀምረናል። አሁን ቀዳሚዋን ስልት እናስከተል። Thank you.
ሳምንቱ የመጽሔት እንግዳ ጋር ወደምናደርገው ቆይታ እናምራ።
ዋና መስሪያ ቤቱን በኒው ብሩንስዊክ ኒው ጀርዚ ባደረገው ጃንሰን ኤንድ ጃንሰን በተባለው
በመድኃኒቶች ቅመማ በስነ ህይወት ማለት ባዮቴክኖሎጂ እና የህክምና ቴክኖሎጂዎች ስራ በተሰማራው ኩባንያ ከ30 በላይ አመታት
በምክትል ፕሬዝዳንትነት የሰሩባቸውን 18 አመታት ጨምሮ በተለያዩ ከፍተኛ ኃላፊነቶች አገልግለዋል።
ወሊሶ ውስጥ በከፈቱትና ላለፉት አመታት የትምህርት ድል ያላገኙ ታዳጊ ሴቶች ልጆችን ሲረዳ በቆየው የበጎ አድራጎት ድርጅታቸው አማካይነት ለሰሩት ስራ ለውቅና በቅተዋል።
አሁን በዩናይትድ ስቴትስ የኢትዮጵያውያን አሜሪካውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ከዘንድሮ ተሸላሚዎች አንዱ ናቸው። ዶክተር ሽፈራው ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሩላ።
ከቅርብ ጊዜው ሽልማትና የአክብሮት ውቅና ብንደረደር ለማህበረሰብ ባበረከቱትና አሁንም ዛሬም በማበረከት ላይ ባሉት የላቀ አስተዋጽኦ እዚህ ዩናይትድ ስቴትስ ውስጥ የሚገኘው በእንግሊዘኛው ምህጻረ ቃል ሲድ መባል የሚታወቀው ማህበረ ግዩራን ዘረ ኢትዮጵያ በዘንድሮ ስነ ስርዓቱ ለዚህ ክብርና ሽልማት ካበቃቸው ኢትዮጵያን አሜሪካውያን አንዱ ለመሆን በቅተዋል። ለመሆኑ ምን አይነት ስሜት አሳደረቦ ከገዛ ማህበረሰብ የሚመጣ እውቅና ሽልማት የተለየ ስሜት ይፈጥራል ተብሎ ይታሰባል? በዚህስ ላይ ለስራው በተሰጠው ክብርታ በቀጣይ ምን እንዲያስቡ አድርገውት ይሆን?
ሲድ ብዙ አመት የማውቀው ድርጅት ነው፣ የማከብረው ድርጅት ነው። እና በፊት ተመርጦ እዛ መርከቡ ላይ መቅረቡ ራሱ በጣም ትልቅ ነገር ነው ለኛ። ይሄም ደግሞ የሚያሳየው ስራችንን ጥሩ መሆኑን ነው። እሱም ደግሞ እንደዚህ አይነት ሪኮግኒሽን በጣም ያበረታታናል ለብዙ ነገር ለመስራት ወደፊት። እና ዋናው ለኢትዮጵያ በዚህ እድሜያችን ምን መርዳት አለብን ብለን ነው የተነሳ ነው። እና በዚህ በሴቶች ላይ ኮንሰንትሬት አደረግን። ካውንተርስ የሰራ ነው በጣም ደስ ብሎናል። ወደፊት ግን ሞር ሴቶችን ለመርዳት የምንፈልገው አንደኛ ሁሉንም ለመርዳት አንችልም። የተወሰኑ ከባላገር የሚመጡትን ልጆች፣ ጎበዝ የሆኑትን ኮሌጅ ለመግባት የሚፈልጉትን ልጆች መርጠን እነሱን ነው ካውንተርስ ስናስተምር የነበረው። እና ያው በጀት ላይ ነው አሁን መስራት ያለብን ወደፊት። ብዙ ሰው ከኮሚኒቲው የምናደርገውን ስላወቀ ብዙ ልጆች ኮሌጅ ከኛ ያሉት ስላለፉ እና አሁን በጣም እኛ ጋር ብቻቸውን ለማስገባት ይሞክራሉ። ግን ብዙ ቦታ የለንም።
አቅማችሁ እሱን ነው?
አዎ ከአቅማችን በላይ ነው። እና ግን ወደፊት የምናስበው ምንድን ነው፣ እዚህ ሀገር እንደምታውቀው ብዙ ገንዘብ ያለው ሰው አለ በኮርፖሬሽንም በኢንዲቪጁዋልም እና እነሱን ተነጋግረን የሰራነውን በጽኑ አሳይተን በጀት ለማግኘት ወደፊት እንሞክራለን። ሌላው ደግሞ የወሊሶ ብቻ ሳይሆን ወደ ሌላ ቦታም ለምን እንደዚህ አይከፈትም የሚል አይዲያ አለን። ይሄ ፊድ ሪኮግኒሽን ለእኛ ማድረጉ ራሱ የሚጠቅመው ሰው እንዲያውቅ እንሰራውን ልረዳ እንችላለን። ሌሎች ጎበዝ ልጆች አሉ እዚህ ሀገር ኢትዮጵያኖች በሴቶች ትምህርት ብቻ ሳይሆን በሌላም በኩል ሊጀምሩ ይችላሉ። ግን እንደዚህ አይነት ምሳሌ ለመሆን ጥሩ የሆነ ይመስለኛል ይሄ እንደዚህ ሪኮግኒሽን ማግኘቱ።
መልካም ዶክተር ሽፈራው ድርጅታችሁ ምን እንደሆነ ማላስተዋወቅንም በእናስተዋውቅ ፈልጋለሁ። የምታሩትንም እርሶ እንደው አለፍ አለፍ ብሎ የተጠቀሱት ታዳጊ ወጣቶች ልጃገረዶች ጎበዝ የሆኑ ብርቱ የሆኑ ልጆችን በትምህርት ቤትም በጤናም ጉዳይ የሚረዳ ድርጅት ነው ያቋቋሙት። ወሊሶ ውስጥ የተቋቋመው ይህ ድርጅታችሁ ከረጅም ጊዜ ጓደኛው አቶ አክሊሉ ደምሴ ጋራ ከጥቂት ዓመታት በፊት በወላጅነቱ ስም የሰየሙት ዲሳቱ ይባላል። በእንግሊዝኛው ዲሳቱ አይስ ፋውንዴሽን ይላል በምህጻረ ቃል የተቀመጠው ስያሜ። ወጣት ኢትዮጵያውያንን ለማጎልበት ለስኬት ለማብቃት የሚል ነው። እስኪ ይንገሩን ዲሳቱ ማን ነው? ይሄ ተቋም ማን ነው? ለምንስ ተቋቋመ? እንዴት ተቋቋመ?
ጥሩ ጥያቄ ነው። መጀመሪያ እኔ ሁልጊዜ እዚህ ሀገርም መተን ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበር እና ምናልባት አስተምራለሁ በፊልዴ ብዬ ነበረ። ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደ ኋላ የቆሙ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ 10 ወይ 15 ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን ያህል እንትን አልነበረም። ከተማሩም እስከ 8ኛ 9ኛ ይማሩ እና ከዛ በኋላ ማግባት ብቻ ነው እና የኔም እህቶች አሁን እንደዛ ነው። 3 እህቶች አሉ። 3ቱ 12ኛ ሳይደርሱ እንደውም 8ኛም ሳይደርሱ ነው ትዳር የጀመሩት። ለምን አገቡም ሳይሆን ሁለቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም እውቀት የላቸውም እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም በጣም ጭንቅላት ያላት ናት። ዲሳቱ ሃፒነስ ማለት ነው። የኔ እናት ብቻ ማለት ሳይሆን ኢንጀነራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ። እኔ ብቻ ሳይሆን ብዙ ልጆች ረስታለኝ። የእሷን 10% ጭንቅላት ያለኝ አይመስለኝም እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው እና በሀፍት ጊባክ ለኢትዮጵያ ስር ይህንን መረጥኩኝ። ሴቶቹ ላይ ኮንሰንትሬት አድርግ። አሁን ትንሽ ተሻሽለዋል፣ ግን ይህን ያህል ሴቶቹ ወደኋላ ናቸው ማለት ና እና ሆምወርክ ሰርተን ነበረ እኔና ሌሉ ዛሄደን አስተማሪዎችን ቤተሰብን ተማሪዎችን ጠየቅን። ምንድን ነው የምትፈልጉት? ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማርን። በዛ ነው ይህንን ድርጅት ዲዛይን ያደረግ።
ጥናት አደረጋችሁ? ክፍተቱን አዩ? ከገዛ ቤተሰቡም ሳይቀር የነበረውን ታዘቡ? በእህቶቹ ያዩትን በተፈጥሮ ብልህ የነበሩት እናቶ የትምህርት እድል አግኝተው ቢሆን ኖሮ ምን ሊሆኑ ይችሉ ነበር የሚለውን ጥያቄ እንዲጠይቁ አድርጎታል። ተቋሙን የሰየሙበት የእናቶ ስም ዲሳቱ አጠራሩ በራሱ ጥሩ ስሜት ይሰጣል። እንዳስረዱን ደግሞ ምናልባትም ለምትሰሩት ስራ ለራሱም ተስማሚ ስያሜ ያገኛቸው ይመስላል። ትርጓሜው ደስታ ማለት ነው ብለዋል። አጠራሩ በኦሮምኛ ቋንቋ ነው ወይስ በሌላ?
ዲሳቱ ማለት ያው ደስተኛ እንደማለት ነው በኦሮምኛ።
በአንጻሩ እንግዲህ ደስተኛና ለስኬት የሚበቁ ወጣቶችን ለማፍራት ነው ያቋቋሙት። ወጣቶችን አፍርተዋል። በስርዓት ላይም እንደተነገረው የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ በነጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያን ያሳያል የሚሉት በምሳሌ የሚወስዱት በጥቂት አመት ውስጥ ነው እንግዲህ ይሄን ውጤት የምናወራውና በምሳሌነት የሚያሳዩ የታየ ነገር አለ? አንዲት ታዳጊ ልትሆን ትችላለች። ከየት መጣይ ደረሰች? ኮሌጅ ላይ ደረሱ እንዳሏችሁ ተረድቻለሁ።
ያው ስካውንደስ እንግዲህ ድርጅቱ ላይ እንደተነገረው ወደ 62 ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ስቴም ፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንትስ አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ፣ ኢንጂነሪንግ የሚገቡ አሉ፣ አይቲ የሚገቡ አሉ። እና እንደዛ ነው አሁን ያሉት 62ቱ እና ኦልሞስት 83%ቱ አልፏል። እና ትልቅ እሱ ነው እንግዲህ የኛ ትልቅ ሜትሪክስ። ጥሩ ሰራን ጥሩ ሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ታዲያ ያልከኝ ብዙ ነው። አንድ ሁለት ምሳሌ ልስጥ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ። እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግባት አለብሽ ብለውኛል እና ዴት ነው ምናምን ስለው በጭራሽ እንደዚያ አትሞክሪ፣ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰጥተናት ለንች መኝ ብቻ ሳይሆን እዛ እንድትማር አደረግ መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ አመቷ ነው እና አይ ቲንክ ነርሲንግ ይመስለኛል። እንደዚህ አይነት ታሪኮች አሉ። ሁለተኛው ግን በጣም የሚገርም አሉላ። ብዙዎቹን እንጠይቃቸዋለን፣ ምንድን ነው የምታስቡት ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን መጀመሪያ ስንመርጣቸው። እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት። እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጄ ሰርቼ ቤተሰቦቼ መርዳት ነው የምፈልገው ነው የሚሉት። እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ ጎበዝ ሆነው እንደዚህ አይነት መሳተፍ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት። ደግሞ እሷንም ከቤተሰቦቻቸው ጋር ማኔጀሮቹ ኮንስለራችን ተነጋግረው ያቺ ልጅ በቃ ትምህርቷ ላይ እንድትሞክር አድርገች አሁን ያው ትምህርቷን በደንብ ቶፕ አምጥታ ሃይስኩልን ጨረሰች፣ ማትሪክን አለፈች። እና አሁን ኮሌጅ እሷም ሁለተኛ አመት ላይ የተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል።
ግሩም ነው። እንከታተልና ትምህርታቸውን የማቋረጥ እድል ጭምር የነበራቸውን እነኚህን በምሳሌነት የሚታዩ ህይወታቸውን የቀየረውን ሁኔታ እንዲያጋሩ ሌሎችንም እነሱን መሰል ታዳጊዎች እንዲያበረታቱ እናነጋግራለን። ዶክተር ሽፈራው የድርጅቱን የዚህን ተቋም የህፃናቱን የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሱም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። ቀደም ስለህቶቹ ሲነግሩን በትምህርት የመግፋት እድል ካላገኘ ቤተሰብ ነው የመጡት። ይሁን እንጂ እርሶ ግን እንግዲህ ወደ ዩናይትድ ስቴትስ በጊዜ ከመጡትን በል ከ40 አመት በፊት ከመጡና ለከፍተኛ ደረጃም ከበቁ ኢትዮጵያውያን ተማሪዎች ውስጥ አንዱ ነዎት። ከትምህርት ቤት በኋላም Johnson & Johnson በተባለው ታዋቂው የመድኃኒቶችና የህክምና ቁሳቁሶች አምራች ኩባንያ ውስጥ ከ30 በላይ አመታት አገልግለዋል። ከነኚህም ውስጥ 18ቱን በምክትል ፕሬዝዳንትነት ነው ያገለገሉት። በዚህ ስነ ስርዓትም ላይ የርሶም ውጤት ለጣቶቹ ዚያገር ላሉት ታዳጊዎች ራሱ በምሳሌነት ሲነገር ነበርና እስኪ ስለሱ ደግሞ ያጫውቱ።
እሺ። በጣም ለኪ ነኝ አሩላ ሬዲ ልጅ ሆኜ ወሪሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበር። ከጓደኞቼ ጋራ እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር ማመጣው። እና እናቴ በጣም ትረዳኝ ነበረ፣ አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት በቃ በርታ፣ ምንም አትሆንም፣ ለሁሉ ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ 12ኛ ጨርሶ 2 አመት ውጭ ሀገር ሄዶ ተምሮ ከዛ ኢትዮጵያን ኤርላይንስ ኢንጂኒር ነበር። 10 አመት 12 አመት ምናምን ሲሆነኝ እሱ ጋር እየሄድኩ እሱን አያለው የሚሰራበት ቦታ ያለው እና በጣም በቃ ሞቲቬት ያደረገኝ ነበረ። እንደሱ ሆናለሁ እያልኩኔ ሮል ሞዴሌ እሱ ነበረ። እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፍስ ነበረ። 12ኛ ስንገባ እኔ ከትምህርት ቤቴ ተመረጥኩ። አንድ ሰው ብቻ ነው የሚመርጡት። እና ከዛ እኔ ተመረጥኩኝ። 25 ሆነን ከኢትዮጵያ ተመረጥ
ከናትሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ፌተሰብ ተፈልጎ በየቦታው በተኑን። እኔ ውሃዩ ደረሰኝ እና ብቱ ቤተሰብ በቃ እስካሁን ድረስ ጀነት እንደ አባቴ የማያቸው ነጭ አሜሪካን ቤተሰብ
ተቀባይ ቤተሰቦች ይሰጧችኋል። እነሱን ነው የሚሉ ነው።
ልክ ነው። አዎ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን ደግሞ ወደ 90 ዓመት ሳይገባቸው አይቀርም። ግን ሁለቱም ግርማል እና እኔን አውቁኝም። ግን ቤታቸው አስገብተው አንድ አመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ሴሜስተር ተቋረጠ። ለሆስ ፋሚሊዎቹ ጽፌ እንደዚህ ነው ሰውላቸው ጊዜ አይ አንተ ጎበዝ ነህ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል።
በመጀመሪያው ለትምህርት በመጡበት አይደለም ተመልሰው ሄደው ነው
እንደገና የወጣ ነው። ምክንያቱም አሜሪካን ፊልድ ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አልችልም መመለስ አለ እና ሁላችንም ነው የተመለስ ነው። እና በዛ ነው እና ሳየው አሁን የእንደዚህ የአሜሪካን ቤተሰቤ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱ ይኖሮ ዩኒቨርስቲም ድርስም ነበር። ከኢትዮጵያም ሜቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላለሁ። ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አያውቁኝም። እና አንዱ ነገሩ ቤተሰብ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም፣ ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም ነው። እና አሁን እኔ እዚህ ልጆች ጸጋቸው በቃ እንደ ልጆች አይት ነው ማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ዌስተርን ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለግኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራውንድ አለ ስለዚህ ባዮስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ በጣም ወደድኩኝ እና ከዛ ማስተርሴን በስታቲስቲክስ አግኝቼ በፒኤችዲ በባዮስታቲስቲክስ ነው ያገኘሁት። እንግዲህ ሳይንስም አውቃለሁ ማቴማቲክስም ስታቲስቲክስም አውቃለሁ። በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲሲቴሽን አንድ ቤቲንግ ላይ ካቀርብ የጃንሰን ኤንድ ጃንሰን ሰው እያይቶ አይ አንተ ጥሩ ባክግራውንድ አለ እኛ ጋር ለመመጣት ሰራም አለኝ እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒውጀርዚ የመጣሁት። ኦልሞስት 34 ዓመት ኒውጀርዚ የተቀመጥኩት።
በዚህ ሰዓት የሚያደምጡን አድማጮቻችን በተለየ ስሜት እንደሚከታተለው ገምታለሁ። ወደዚህ ሀገር የመጡበት ዓመተ ምሕረቱ መቼ ነው? ጃንሰን ጃንሰን የተባለው ኩባንያም ስራ የጀመሩበት ጊዜ መቼ ነው? ጊዜዎቹን ባጭሩ ለማያት
እንግዲህ መጀመሪያ የመጣ ነው በ1970 ነው የመጣ ነው
በአውሮፓ አቆጣጠር።
አዎ
በ1963-62 ማለት ነው በኢትዮጵያ አቆጣጠር።
አዎ ልክ ነው ልክ ነው። እና በ71 ዩኒቨርሲቲ ገባል። በ72 እንተመለስኩኝ እኔ ወደ አሜሪካ እና ከ72 እንግዲህ እስከ 81 ድረስ ያው ትምህርት ላይ ነበርኩኝ። ደግሞ ያደረግኩት እኔ ብዙ ሰው ሲጨርስ ቶሎ ሄዶ ስራ ይሰራል ስራ ያገኛል፣ እኔ ማግኝቼ ነበረ። ግን አንድ ነገር አባቴ ያለኝ አንድ ነገር ስትጀምር ፕላንት አለ ያችን እስክትጨርስ ድረስ አታወላውል ይለኝ ነበር። እና ምንም ድሃ ሆኜም ብሆን ያው እንግዲህ ነው ኩከር ግን ዲሽዋሸር ግን ነው እንግዲህ የተማርነው። ግን ምንም አይመስልም፣ ምክንያቱም ጎላችን ወደፊት እንሻሻላለን ስለምንል ምንም አይመስልኝም ነበር። እንደውም ጓደኛ ጋር ተረጋግተህ እንደ መስራት አይነት ነው። እና ደግሞ ገንዘብ ራስህ ስታገኝ ደስ ይላል። ይገርማል፣ ሰው ከሚሰጥህ አንተ ራስህ ሰርተህ ስታገኝ ነው ደስ የሚለው። እና በዛ ነው እንግዲህ የተማርኩት። እና ፒኤችዲን ከጨረስኩ በኋላ ስራ አገኘው።
ከፍ ላለ ስኬት የበቁበት በምክትል ፕሬዚዳንትነት በመሩበት ቀደም ብዬ እንደጠቆምኩት 20 የሚደርሱ መድኃኒቶች ለአገልግሎት በሚበቁበት ሂደት ውስጥ ለዛ አስተዋጽኦ ማድረጎ ከፍ ያለ ቦታ ተሰጥቶታል። እስኪ ያስረዱን፣ ስራውን ሲጀምሩ ይሰሩ የነበረው ምንድን ነው? ኋላስ በሂደት ምን እየሰሩ ቆዩ? ምንድን ነበር በተጨባጭ የእርስዎ ሙያ?
ቴክኒካል ነው ስራዬ፣ ያው ዳታ አናሊሲስ ነው፣ ዲዛይን ነው፣ ኤክስፐሪመንታል ዲዛይን ይባላል። መድኃኒት ለመስራት ምንድን ነው የሚያስፈልገው ሲባል እንግዲህ መጀመሪያ ወደ እንስሳዎች ላይ ተመኩሮ መድኃኒቱ ደህና ከሆነ ወደ ሰው ሲመጣ የኔ ዲቪዥን ይወስድና ዲዛይን እናደርጋለን እና ያንን በአንድ 10 20 30 ሰው ላይ እንሞክራለን። ሴት ከሆነ ፌዝ 1 ነው፣ ከዛ ፌዝ 2 እንገባለን። ከፌዝ 2 ጥሩ መድኃኒቱ የሚሰራ ከሆነ ወደ ፌዝ 3 ይገባል። በዛ ነው እንግዲህ የሚጀምረው እና የፋርማሲውቲካል ስራ በጣም ጊዜ ይፈጃል፣ በቀላሉ የሚሰራ አይደለም እና ወደ 7 አመት 10 አመት ይፈጃል አንድ መድኃኒት ለመጨረስ። ስታ ነው የሚፈጀው
መጨረስ ሲሉ አንድ መድኃኒት ከታሰበበት መድኃኒቱ ይሰራል ለሰው ጥቅም መዋል ይችላል እስከሚባልበት ጊዜ ያለ ሂደት ነው ያስረዱን ያሉት።
ልክ ነው። መጨረስ ሲባል በእኛ ገቨርንመንቱ አፕሩቭ አደረገው ነው እንግዲህ። መጀመሪያ በኤፍዲኤ ነው የሚጀምረው። የእኛ አለቃዎች ፉድ ኤንድ ድረግ አድሚኒስትሬሽን ይባላሉ። እነሱ የሰራነውን ዳታ አናሊሲስ ሪፖርት በሙሉ ያነቡና ያው የተወሰነ ስታንዳርድ አለ እሱን ተከትለን እንሰራለን። እነሱ አዎ ልክ ነው ይሄ መድኃኒት ይሰራል፣ እንደገና ደግሞ ሴፍ ነው በደንብ አሳይታቸዋል ብለው እነሱ ናቸው አፕሩቭ ካደረጉ። ከዛ በኋላ ነው እንግዲህ የማርኬቲንግ ሳይድ ከኛ ካምፓኒ ወስዶ መሸጥ የጀምረው። በዛ ጊዜ ነው እኛ ከዛ ድረስ ብቻ ነው በቃ ስራችን። አፕሩቭ ከተደረገ በኋላ ወደ ሌላ መድኃኒት ነው
መሰረት።
አዎ
በዚህ ሰዓት ለሚሰሙን ወጣት የሳይንስ ትምህርት ለመከተል ለሚፈልጉ የዲሳቱንም ወጣቶች ታዳጊዎችንም ይጨምራል በሳይንሱ መንገድ ለመግፋት የሰውን ህይወት ሊያሻሽል የሚችል ህመምን በሽታን ለመከላከል የሚያስችል የሳይንስ ዘርፍ ነውና በዓለም አቀፍ ደረጃ ጥናት የሚያረክፍን 18 ዓመት በምክትል ፕሬዝዳንትነት በመሩበት ጊዜ እስከ 20 የሚደርሱ መድኃኒቶች ቅመማ ዳርን ሊደርስ ለስኬት እንዲበቃ መምራቱን ይናገራል። የህይወት ታሪኮን ላይ የተመለከትኩት እነኚህ እስከ 20 የሚደርሱ መድኃኒቶች ለስኬት እንዲበቁ ምክንያት ሆነዋል። እስኪ አስረዱን። እንዲህ እንደው ያቅሜን ለርዳ ብቻ ሳይሆን የሄዱበት ርቀት የሚያሳይ ቀደም ብዬ ባነሳው ሽልማት ላይ የተጠቀሰ ይሄን ስራ ከጀመራችሁ በኋላ ለተማሪዎቹ የነበረው ቦታ በቂ ባለመሆኑ ከከተማው ኮስታ ቤት ተከራይታችሁ ተጠቀሙ እንደነበረ የሚገልጽ መረጃ ላይ በድርጅት ደረጃ ካቋቋሙት ሌላ ከገዛ ገንዘቦ በኢትዮጵያ ገንዘብ ስሌት 14 ሚሊዮን ብር አውጥተው ቦታ መግዛቱን ይጠቁማል። ይሄ እንግዲህ የቱን ያህል ያሉትን ነገር ሁሉ ለመስጠት እንደፈቀዱ የሚያሳይ ይመስለኛል። ብዙ ጊዜ ትልልቅ ተቋማት ኢትዮጵያ ያልሆኑ ባለጸጎች እንደዚህ ብቻ የሚታሰበውን ኢትዮጵያዊ ወገኑም ያን አይነት ነገር ማድረግ ይችላል የሚለውን እርሶም መሰል በምሳሌነት የሚጠቀሱ ጥቂቶች የሚያደርጓቸው ስራ አርአያ የሚሆን ይመስለኛልና እስኪ ደግሞ ስለሱ ያጫውቱን። ክብራትና ክብራን የራዲዮ መጽሔት ተከታታዮች፣ ወሊ 3 ታዳጊ ሴቶችን የሚረዳ ትምህርት ቤት ካቋቋሙትና በዚሁ የበጎ አድራጎት ስራቸውም ላበረከቱት የላቀ አስተዋጽኦ እንዲሁም በሙያቸው ባስመዘገቡት ከፍተኛ ውጤት ለሽልማት ከበቁት እንግዳችን ዶክተር ሽፈራው ገብረ ማርያም ጋር የጀመርነው ወግ አልተቋጨም። ለቀደሙትና ለቀሪው ጥያቄዎቻችን የሰጡትን ምላሽ ጨምሮ ተከታዩን በሌላ ፕሮግራም እንመለስበታለን። አሁን ግን ዶክተር ሽፈራውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
በቀጠሮ ያሳደርነው ወግ ነው ተከታዩ።
ከሙኒክ ጀርመን በስልኩ መስመር ከጋበዝነውና በቀደመው የራዲዮ መጽሔት የቅምሻ ወጋችን ካስተዋወቅነው ገጣሚ ሰለሞን ሞገስ ጋር የምናደርገው ቆይታ
ከስነ ግጥም ለዛዎቹም ገፋ አድርገን እናሰማቸዋለን።
በቀደመው የቅምሻ ዝግጅታችን እልባት ካደረግንበት ነው የምንደረደረው። ሌላ ከጊዜና ከሁኔታዎች ጋር ያሉት ዝብቶችን ያሰፈርክበትን ግጥም ተመልክቻለሁ። እንጽፋለን ገና የቅርብ ጊዜ ግጥም ነው?
አይ የቆየ ግጥም ነው። ይጽፋልን ገና በዛው ጊዜ በዛው ምናልባት በህወሓት ያድግ ጊዜ የተጻፈ ግጥም ነው። ያንን አመፅን ወይም ተቃውሞን ለመጻፍ እንትን ያልኩት ነው። የኔንም የወዳጆቼንም የጓደኞቼንም ስሜት ለመግለጽ የጻፍኩት ነው። የቆየ ግጥም ነው።
የቆየ ግጥም ነው። ግሩም
ስሙን አናጫወት ይህ ግልጽ ስድስት ዓመተ ምህረት ይወስዳል።
በአሁኑ ባሻሸብር በጀርመን በተሰኘው የግጥም መድብል ላይ እኔና አቤል ያ ወንድሜ፣ እርቃን እንደገና፣ ሳሚኝ፣ ባህር ጠላለው፣ ሀዘን ውጋው ልብ፣ ግሩም ግሩም ግጥሞች ቅድም እንዳልከው የህይወት ትዝብትህንም ለህይወት ያሉ ጥያቄዎችንም ምናልባትም ደግሞ ለስደት የቀረበ የሚመስል በዛ ፈታኝ ባልከው ሁኔታ ሲኮን ከሀገር ከሚወዱት ከወዳጅ ከቤተሰብ ርቆ ባሉበት ሁኔታ ጫና ያለ ናፍቆት የሚፈጠረው የሚመስል አንድ ግጥም ተመልክቻለሁ። እስኪ ደግሞ ሳሚኝ በሚል ርዕስ ለጻፍካት ግጥም አጫውተን ስለተጻፈችበትም ስሜት ጨምረህ ልታጋራን ትችላለህ?
ብዙ መነሻ ያለው ግጥም አይደለም፣ ግን እንዲሁ ስለ ፍቅር ልጻፍ በሚል ተጻፈ እና ስለመሳም ብዙ አላነበብኩም። ያው ፍቅር በተለያየ መልኩ ይገለጥ ስለመሳም ልጽፍ የሚል ሀሳብ ስለመጣብኝ ነው። የመነሻ ምክንያት ብዙዎቹ አላቸው፣ ግን ይሄ አጋጣሚ ሆኖ እንዲሁ ስለመሳም ብዙ ስለሌለ ለምን አልጽፍም ከሚል ስሜት ልጻፉ።
መልካም። በግጥም ስራዎች ስለ ህይወት የምትጠይቀውን የምትመረምረውን ያህል ጠንከር ጠበቅ ያሉ ጉዳዮችም ላይ የምትጽፈውን ያህል ስለ ፍቅር ደግሞ ስጽፍ የፍቅር ግጥሞች ምን እንደሚመስሉ ለማየት እድል ይሰጠናል እና እስኪ ደግሞ ግጥሟን አንብብልን።
እሺ። ሳሚ ውዴ፣ ሳሚ ግንባሬ ላይ እስቲ፣ ሳሚ አንገቴ ስር ጠጋ ብለሽ ጉንጮቼ ላይ፣ ይኸው ሳሚ ከንፈሮቼን፣ ጆሮዬ ስር፣ ደረቴ ላይ፣ አፍንጫዬን፣ ደማይኖቼን፣ ከላይ ከታች ስሜቶቼን፣ መርምሪያቸው ፊውዞቼን፣ ቀስቅሻቸው ህዋሶቼን፣ ቀጥያቸው ኬብሎቼን፣ እንደ በጋ የወንዝ ውሃ ንጹህ ሆኜ ለአገር ልብቃ፣ እንደ መጸው የሸት ፍሬ ቀና ልበል ዳግም ልንቃ። በቃ ሳሚ ሳሚ በቃ፣ ህይወት ልቅመስ ፍቅር ልልበስ፣ ያለ ስፑትኒክ ያለ አፖሎ ጨረቃ ላይ ልመላለስ። እማ በይ ሳልጠይቅሽ በይልገኒ፣ በቀመስኩት ማርንጀራሽ በከንፈርሽ ውብ ማህተም፣ የኑሮዬ ጣዕም ይብዛ የደስታ እህል ይርዘም። ውዴ ሳሚ እማበይ፣ እንደ ጉርሻው እንደ ቡናው እንደ አቦሉ በይድገኒ፣ በአንዲት ቅጽበት በአንዲት አፍታ እድሜ ልደሰታ፣ እንደ አበሻ ጓሮ ሆነን እንደ ፈረንጅ በአደባባይ፣ ሳሚ ባቡር ስንሳፈር መናፈሻው መንገዱም ላይ፣ ሳሚ በድንግዝ ጨረቃ ደሞም በቀን ፀሐይ ደምቃ። ውዴ ሳሚ እቅፍ አርገሽ እማበይ፣ ዩራኒየም ፍቅራኒየም ሃይድሮጂን ቀምንብኝ፣ ኒኩለሩን ተኩሽብኝ ሚሳኤሉን ልቀቂብኝ፣ እንደ ራሻ እንደ እስራኤል ዩራኒየም አብላይብኝ አቶም ቦምቡን አፈንጅብኝ። ውዴ ሳሚ እማበይ።
ግሩም። በጨዋታ ለዛ የተጻፈችውን ሳሚኝን ተከታተል። እስኪ አሁን ደግሞ መነሻ ያላቸው ከምትላቸው የሚመደብ መሆኑን የሚያስታውቅ ባህር ጠላለው የሚለው ግጥም አለ። ሌሎችን በርካቶቹ ያን አይነት ስሜት ያንጸባርቃሉ። ስለሱ ብታጫውተን። ባህር ጠላለው እንደ አንባቢን ሳየው ባህር ዳርቻ የሚታየውን ጥሩ ስሜት የሚሰጠውን ነገር፣ ባህር የብዙ ሰውን ህይወት ሲያጠፋ የታዘበ አንድ ሰው ለባህር ያደረበትን ስሜት ይገልጻል። ባህር በስደት ዘመን ብዙ ሰውን በጉዞ ላይ የበላቸውን ብዙዎች የሚያስብ ሰው ይመስላል። እስኪ አንተን የግጥም መንገድና መነሻ አጫውተን።
እኔ በአጋጣሚ በባህር አልመጣሁኝም፣ በአውሮፕላን ነው ስድስት ሰዓት በረራ የመጣሁት። ቲክቶክ ላይ አንዲት ልጅ የራሷን ልምድ እያካፈለች በነበረ ጊዜ እንደዚህ አይነት ታሪክ ተናገረች እና ስንመጣ ወደ 40 ወይ 50 እንሆናለን አለች እና በዚህ በሚመጡበት ጀልባ ነው። በኋላ የመጣን ወደ ጣሊያን ምናምን ልንገባ ስንል ራሴን ያገኘሁት ሆስፒታል ውስጥ ነው እና ሆስፒታል ውስጥ ስነቃ ሁለት ሰዎች ነን በህይወት የተገኘ ነው እና እኔና አንዲት ልጅ እና ብዙ አሳልፈናል ከነዛ ልጆች ጋር ከተለያዩ የኢትዮጵያ ክፍል የመጡ ናቸው አለ። አውሮፓ ነው አሁን የምትኖረው። ልምዷን ስታጋራ ሌሎች በሙሉ አልቀው ሁለት ሆነን የተረፍነው እና አሁን በኑሮ ደስተኛ ነኝ ትዳር ይዤ ልጆች አግብቼ ጥሩ ኑሮ ኖራለሁ እነዛን ግን ሁሌ ከአመሮ የማይወጣ ነውና ከተለያየ የኢትዮጵያ ክፍል የመጡ ልጆች ናቸው ወላጆቻቸው የት እንደደረሱ አያውቁም እና ምን አለበት እኔ ለነዚህ ወላጆች ምን ነው ልጅ ሆኜ ልጃቸው ሆኜ ልገኝ ለነሱ እንደ ልጅ ብሆን እኔ ልጅ ይሰማኛል እድሉን አግኝቼ ባቃቸውና በየመላው ኢትዮጵያ እየዞርኩኝ ብጠይቃቸው ልጃቸው ብሆን በቃ ካሁን በኋላ እነሱ ምን ስሜት ከዚህ ውጪ እኔ ደስተኛ ነኝ ይሄ ግን ካምራ አይጠፋም ብላ ስትናገር ሰማው ልንጋን ስታካፍል ቲክቶክ ላይ ውይይት ላይና እኔ የባህር ህይወት አላቅም ግን ከሰው ከተለያዩ ሰዎች ሰምቻለሁ እቺ ልጅ ካምራ ያልወጣችም እና ምናልባት አሁን እዚህ ሀገር አውሮፓ ብዙ የመዝናኛው ቦታ ባህር ነው የሚሄደው እና ምንድነው ወደ ባህር ብትሄድ ምንድነው ሊሰማት የሚችል ወይም ሰው ወደ ባህር ሄደን እንዝናና ሲላል ሊሰማት የሚችል በሚል አሰብኳትና በደንብ እንጫውጥቻለሁ ማለት አልችልም እሷን ህመም እሷን ቁስልና ምናልባት የሆነ እንትምስት ይከታች ይሆናል ይሄ ባህር ስታይ ህመም ውስጥ ወይም መጥፎ ትዝታዋል በየፍሬንዷ ወይም ባሏ ይዟት ከሄደ ወደዛ አካባቢ የመዝናናት ስሜት ላይኖራትም ይችላል ምክንያቱም አንድ እንደዛ አይነት ትውስት አለ አእምሯ ውስጥ ወንድሞቿን እህቶቿን ወገኖቿን ሲበላና በዛ ስሜት ውስጥ ይችል ልጅ ውስጤ ስለቀረች በዛ ንጻፍኩት
ግሩም መነሻ ታሪኩን ለማያውቅ ሰው ሳይቀር ስሜቱን የሚያጋባ ግጥም ይመስላል ሰለሞን ላሁኑ ምጥኖጋችንን ለመቋጨት ከፍቅር ግጥሞች አንቺ ስለሌለሽ የተሰኘችውን ብታነብልንና በዚሁ ብንሰነባበት ተስፋ አድርጋለሁ በቴሌቪዥን መስኮት ለሚታይ ሌላ ድርዝ ያለው ወግ መልሰን እንገናኛለን
አንቺ ስለሌለሽ ደጄ ላይ ወይን የለም በቤቴ በረንዳ አበባል በቀለም ያርቺ የከሴ ያደስ ሽታ የለም ግራቢሮቹ ግቤን አይዞሩም አጸዱ ላይ ሆነው ወፎች አይዘምሩም ብሩ ፊቷን ገልጣ ጨረቃ አትስቅም በመስኮቴ ደፍስር ፀሐይ አትሰርቅም ከጎረቤት አልፎ የመጣው ሙዚቃ ልክ እንደፊተኛው አይመስጥም በቃ የጎጃም ወለላው ማሩ አልጣፈጠኝም የወለጋ ጭኮ አልተበላልኝም የጉራጌው ክትፎ አልተዋጠልኝም ዶርዜ የሸመነው ጋቢው አልሞቀኝም አየሩ ንፋሱ ሰው አልተመቸኝም ይሄ ሁሉ ሆኗል ደግሞም ከዚህ በላይ አንቺ ስለሌለሽ ባይኖቼ ደጅ ላይ
ግሩም ሌላ ድንቅ ግጥም ነው ያነበብክልን ሰለሞን አመሰግናለሁ ቀደም ብዬ እንደገለጽኩት በርከት ያሉ ጭብጦች ላይ ያተኮሩ ግጥሞች ናቸው ያሉ ግጥሞች አንዳንዴም ጠንከር ያለውን የህይወት ጉዳይ የለት ፈተናዎች ጨምሮ የሚመረምሩ የሚጠይቁ ትዝብትን የሚያንጸባርቁ አንዳንዴም ደግሞ በቀልድ ለዛ በጨዋታ መልክ የሚኮረኩሩና አንባቢውን ዲሲ ነበብም የሚከታተለውን በዛ ስሜት ውስጥ የሚወስዱ ይመስላሉ ገጣሚ ሰለሞን ሞገስ ለነበረን አጭር ቆይታ ምጥን ምልልሳችን ለጊዜ አመሰግናለሁ እንዳልኩት ተስፋ አደርጋለሁ ምንሽ በቅርቡ አገኝሃለሁ እግዚአብሔር ይስጥልኝ
እኔም በጣም አመሰግናለሁ አዲሱን ባሻሸብር በጀርመን እንዳስተዋውቅና ግጥሞቹንም እንዳንብ ስለጋበዛችሁኝ አንተንም የሬዲዮ ዝግጅት ክፍሉንም በጣም በጣም አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ
አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው።
እነሆ የዝናብ ድምፁ የዝናብ ኮቴው ተሰማ ይላል በበዓተ ክረምት መዝሙሩ ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ድምፀ ገሪሁ ለዝናብ እነሆ የዝናብ ድምፁ ተሰማ ዝናብ ሲዘንብ ሩህባን ይጠግባሉ ይላል ቅዱስ ያሬድ የዛሬ እንግዳዬ ሞክሼ ነው ንጉሴ ድንቁ ይባላል በቀድሞው ግብርና ሚኒስቴር የአፈር ምርምር ላቦራቶሪ ቴክኒሻን ሆኖ ሰርቷል ስለ አፈር ምርምር ሌላ ጊዜ እንጨዋወታለን ዛሬ ስለ ጸደይ ስለ በልግ ስለ ገጠር ህይወቱ በመጠኑ እናጫውታቸዋለን
እንደልከው እኔ ተወለድኩት ገጠር ውስጥ ነው እዚያ ተወልጄ አድጌ እዚያ ስኖር እነዚህ የመህርና የአምኜ የበልግ ሰብሎች አሉ። እነሱ ምንድነው? የበህሩ ጊዜ ከሰኔ ይጀምራል። የሚዘራውም ባቄላ፣ ስንዴ እንደዚሁ አተርም ይዘራል። እነሱ በታህሳስ ይወቃሉ። ያ የመህር ወቅት ይባላል።
ከሰኔ ጀምሮ ያለ።
እዛ ደግሞ አምኝ የሚባለው ከመቼ ነው? ከመስከረም ጀምሮ። ሁለት ወር ክረምት፣ ሐምሌና ነሐሴን የጣለው ዝናብ በሱ ዝናብ ነው እንግዲህ ስንዴ ተዘርቶ ከዛ በኋላ አምኝ የሚባለው ምንድን ነው? ከዚህ በኋላ ዝናብ ስለማይኖር ያንን እግዚአብሔርን አንተን አምኝ የሚባለው በዚያ ምክንያት ነው። ግን መዘራው እንግዲህ አንተን አምኝ ነው። እሱ ከመስከረም ጀምሮ እስከ መጋቢት ድረስ ይደርሳል። ስንዴ ነው። አልፎ አልፎም ምስርና ሽምብራም የሚዘራበት ወቅት አለ። ያ እንግዲህ የአምኝ ዘመን ይባላል። መጋቢት አካባቢ የሚዘንበው ዝናብ በልግ ነው፣ የበልግ ወቅት ነው። እሱ አብዛኛውንም ገብስ ነው የሚዘራው። እኔ ባለሁበት አካባቢ በዚህ ሁኔታ ነው። ገብሱም ወደ ነሐሴ መጨረሻ ይደርሳል። ወደ ታህሳስም ላይ ይወቃል።
ዝንጀሮ ምኑ የሚያስቸግርበት ወቅት መቼ ነው? እንደው እንደዚህ ያለ ገበሬው እንደው ቤቱ አይገባም አያድርም ሲጠብቅ ነው ሙሉው የሚያመሸው የሚያድረው ይባላል። ይህን ማንሳት እንችላለን?
ይቻላል። ይሄ መቼ መሰለህ እንዳልኩት የመኸር ወቅቱ በሰኔ ነው የሚጀመረው። ከሰኔ ጀምሮ ጥሬዋ ጥሬ እስከምትሆን ይባላል።
ምኖ
ጥሬዋ ጥሬ እስከምትሆን ድረስ ገበሬው ቤቱ አይገባም። ምክንያቱም በሰኔ ዘራት ጥሬ ቡቃያ ሆና አድጋ ተወቅቶ ምን ብሎ እስከዚያ ቤቱ አይገባም ገበሬው ዝንጀሮ እየጠበቀ ጥሬዋ ጥሬ እስከምትሆን። መቼ ነው? የመኸር ወቅት ላይ ነው። በጣም ዝንጀሮ የሚያስቸግረው አብዛኛውን ይሄ ቆላማ ቦታ ነው እና ከፍተኛ ችግር ያለው ዝንጀሮ። ዝንጀሮም ማንም ሰው ከሰኔ በሰኔ ለምሳሌ ሰኔ አንድ ዘራ እንበልና ከሰኔ አንድ ጀምሮ ከዚያ ቦታ አይለይም እስከ ሰብሉ እስከ ተሰበሰበበት። ስለዚህ ያ ቦታ ያን ጊዜ ምን ይባላል? ጥሬዋ ጥሬ እስከምትሆን ድረስ ገበሬው ቤቱ አይገባም ይባላል።
አመሰግናለሁ አቶ ንጉሴ ድንቁ። አድማጮቼ፣ ከአስር ቀን በኋላ ክረምት ይገባል። በዚህ ወር መጨረሻ ሰኔ 26 ማለት ነው። እስከ መስከረም 25 ይቆያል። እግዚአብሔር ዝናሙን ያዘንም ዘንድ ስለ ዝናምን ማልዳለን፣ ወንዞቹን እስከ ልካቸውና እስከ ወሰናቸው ድረስ ይመላ ዘንድ እንማልዳለን እየተባለ ይጸለያል በየዕለቱ በየቀኑ። እንግዲህ ለእናንተም ለእኔም ለሁላችንም መልካሙን እየተመኘሁ የዛሬውን ዝግጅቴን በዚህ ላይ ላብቃ። ቸርን ሰንበት።
አሁን የራዲዮ መጽሔት ወጎች ከሚደመጡበት ገጽ ላይ ደርሰናል።
ቤት ያፈራው እንደሚባለው በዓለም ዙሪያ የሚገኙ የአሜሪካ ድምፅ ዘጋቢዎች አጠናቃሪነት ከደረሱን ውስጥ ቀልባችንን የሳበ አንድ ዘገባ ነው መነሻችን።
በስታንዳፕ ኮሜዲ በኩምክና ትርኢት ሙያ የተሰማሩ የውጭ ሀገር ተወላጆች በአሜሪካ
በዩናይትድ ስቴትስ ለመድረክ ታዳሚዎች የሚቀርብ የኩምክና ትዕይንት ስታንዳፕ ኮሜዲ ስረ መሰረቱ በሕገ መንግስቱ የተረጋገጠው የመናገር ነጻነት ነው።
ይህንን ነጻነት በመቋደስ ታዲያ ደቡባዊ ካሊፎርኒያ ውስጥ በዚሁ የኪነ ጥበብ ዘርፍ የተሰማሩ የውጭ ሀገር ተወላጅ የሆኑ የኮሜዲ ወይም የኩምክና ወግ አዋቂ ባለሙያዎች ታዳሚዎቻቸውን ፈገግ እያሰኙ ሀሳባቸውን ይገልጹበታል ትለናለች።
ሎስ አንጀለስ ያሉ የኩምክና ወግ አዋቂ ባለሙያዎችን የጎበኘችው ጁኒያ ዲሎናት ቆንጅታየ እንዲህ አቀናብረዋለች።
ሁልጊዜም ካምቦዲያዊ ነኝ ብዬ በተናገርኩ ቁጥር ሶማሊያዊ ይሉኛል ስትል የሰማናት ትውልደ ካምቦዲያዋ ኮሜዲያን ሊን ሱን ትባላለች። ሊን መድረኩ ላይ ለሚያዋት ታዳሚዎቿ እንደምን ዘራዋ ከወደ እስያ እንደሚመዘዝ ጠፍቷቸው ሶማሊያዊ እንዳሏት አስባው ያስቃታል። ካምቦዲያዊቱ ኮሜዲያን ሊንሱን ከወላጆቿ ጋራ ወደ ዩናይትድ ስቴትስ የመጣችው የመንፈቅ ልጅ ሳለች ነበር። ታዲያ ደቡባዊ ካሊፎርኒያ ውስጥ ማደግ ለርሷ እጅግ አስቸጋሪ ጊዜ እንደነበረ ትናገራለች። አድጋ ለአቅመ እናትነት ደርሳ ለብቻ ልጅ ማሳደጉ ሲመጣ ደግሞ ኑሮ የባሰ አስቸጋሪ እንደሆነባት ነው የምታስታውሰው። ስለ አስተዳደጓ ስትናገር አባቴ አስቸጋሪ ኃይለኛ ሰው ነበር። ካምቦዲያ ባህሉ እንደዚያ ስለሆነ በቃ ትክክል አለመሆኑን ስለማያውቅ ነው ብዬ ነው ማስበው። እዚያ ወንዶች ጉልበተኞች ይሆኑና ራሳቸውን መቆጣጠር የማይችሉ ይሆናሉ እንደምገምተው። እኔም ያደግኩት እንደዚያ ባለ ሁኔታ ውስጥ ነው ያለችው ሊን ያስተዳደጓን አኳኋን አስቂኝ ያደረገች በኮሜዲ ዝግጅቷ መጠቀም እንደጀመረች ታወራለች። በግልጽነት ስለራሴ ህይወት ስለምናገር ታዳሚዎችን ያዝ ያደርግልኛል ይወዱልኛል ትላለች ሊን።
That's how I grew up and I use that in my material and I take that and make it funny and it's gold because people like it when they connect with you when you're real when you're authentic when you're yourself.
ታዲያ ወፈር ያለችው ሊን ታዳሚዎቿ ካምቦዲያን ከወዴትኛው ያለም አካባቢ እንደሆነች እንደተምታታባቸው ስትረዳ አዎ ካምቦዲያዊት ነኝ ያቺ እንኳን ረሃብ የጎዳቸው ስደተኞች ያሉባት ሀገር እኔም ረሃብ የጎዳኛል መስለም ትላለች በሰውነቷ ግዝፈት ራሷ እየሳቀች እያሳቀቻቸው። በደቡባዊ ካሊፎርኒያ ዩኒቨርሲቲ የስታንዳፕ ኮሜዲ ታሪክ አጥኚ ዌን ፌደርማን ስደተኛውን ወይም መጤውን ማህበረሰብ ወደ ስታንዳፕ ኮሜዲ ሙያ የሚስባቸው ምክንያቱን ሲያስረዱ ወደ አሜሪካ ግር ብለው መጥተው የሰፈሩ ስደተኞች ተደርገን እንደምንታየው አይደለም፣ ሁላችንም እንደየራሳችን ማንነት የራሳችን ታሪክ አለን የራሳችን የሆነም አመለካከት አለን የሚለውን የሚናገሩበት መድረክ ስለሚፈጥርላቸው ነው ይላሉ።
The reason that immigrants and the sons and daughters of immigrants are drawn to stand-up comedy is because one, it's a way of telling your story, not just, oh, I'm just part of this crazy wave of people that came here. It's like
United States-ም የመናገር ነጻነት የሚከበርባት ሀገር እንደመሆኗ የስደተኛ ወይም የመጤው ማህበረሰብ አባል የሆኑ ኮሜዲያኖች በሙያው እንዲሰማሩ እንደሚበረታቱ የስታንዳፕ ኮሜዲ ታሪክ አጥኚው ይናገራሉ።
The whole idea of stand-up comedy is your version of the world.
Alexander Nezlobin ዝነኛ ሩሲያዊ ኮሜዲያን ነው። ሩሲያ ዩክሬን ላይ ወረራ በከፈተችበት ጊዜ ተቃውሞ ካሰማ በኋላ ነው ወደ ዩናይትድ ስቴትስ የተሰደደው።
In the United States, you could have problem for your comedy if you're doing strong jokes about minorities, about communities, about LGBTQ, something like that.
United States ውስጥ ይላል አሌክሳንደር ኮሜዲያኖች ችግር ውስጥ የምንገባው ምናልባት ውህዳን ማህበረሰቦች ውስጥ ለምሳሌ ተመሳሳይ ጾታ አፍቃሪዎችን ጨምሮ LGBTQ+ በሚል የምህጻር ጥቅል መጠሪያ የተካተቱ ጾታዊ ማንነቶችን የሚከተሉ ሰዎች ላይ ከበድ ያለ ቀልድ ከቀለድን ጣጣ ውስጥ ልንገባ እንችላለን። በዚህ ምክንያት ደጋፊ ታዳሚ ያጣ የስታንዳፕ ኮሜዲያን እናውቃለን። የፖለቲካ ጉዳይ ላይ ግን እንደፈለክ መቀለድ ትችላለህ ይላል ሩሲያዊው ኮሜዲያን አሌክሳንደር።
But you can say anything about politics. In Russia the opposite. You can say everything about LGBTQ but don't say jokes about politics.
በአንጻሩ ሩሲያ ውስጥ ፖለቲካ ነክ ቀልድ አትንካ እንጂ ተመሳሳይ ጾታ አፍቃሪና ሌሎችም በዚህ LGBTQ+ ተብሎ በሚጠራው ቡድን የተካተቱ ማህበረሰቦችን በሚመለከት የፈለከውን ማለት ትችላለህ ሲል ሩሲያዊው ስደተኛ ኮሜዲያን አሌክሲ ይናገራል። ስታንዳፕ ኤልኤ የተባለው የርሱ የኮሜዲ ቡድን የሩሲያ ቋንቋ ተናጋሪ ታዳሚዎችን ታሳቢ አድርገው የተዘጋጁ ቀልዶችን ነው የሚያቀርበው። ዩክሬናዊው ስደተኛ ዲሚትሪ አዳሞቭ አንዳንዶቹ ቀልዶች አይጥሙትም። ታዲያ ዩክሬናዊው ስደተኛ ዲሚትሪ አዳሞቭ አንዳንዶቹ ቀልዶች እንደማይጥሙት ነው የሚናገረው።
My dad died back in Mariupol. And I couldn't go back there to attend his funeral. And now I can't go there and see my mother and my brother with his family. These jokes right now are not appropriate for me.
አባቱ ማሪዮፖል ውስጥ እንደተገደሉበትና ሄዶ ሊቀብራቸው እንኳን እንዳልቻለ የገለጸው አዳሞቭ ቤተሰቤን ይዤ ሄጄ እናቴንና ወንድምህቶቼን ለመጠየቅ እንኳን አልችልም። ስለዚህ በዚህ ሁኔታ ውስጥ ያለን ለኔ አንዳንዶቹ ቀልዶች ተገቢ አይደሉም ብሏል። ይሁንና ቀልዶቹ የአሜሪካ የመናገር መብት ነጸብራቅ መሆናቸውን ግን አዳሞቭ ይቀበላል።
ከዚሁ አያይዘን ስለ ትንትናው ትዕይንት ኮሜዲ ይልቁንም ባህል እንደ ባህር ተሻግሮ የጥበቡን አድናቂ ታዳሚ ስለሚቆረቁሮ ስለዚህ ግሩም ለዛ ከአትላንቲክ ወዲህና ወዲያ ማዶ ካሉ ኩምክናን እንደ ሙዚቃ ሁሉ ዓለም አቀፍ ቋንቋ መሆኑን በስራቸው ጭምር ከሚፈነጥቁ ሁለት የኩምክና ለዛ አዋቂ ኮሜዲያን ጋር ያዝነውን ሰዓታችን አልፈቀደምና በመጪው የራዲዮ መጽሔት እናቀርባለን።
አድማጮች በቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
የምታደርሱንን አስተያየቶች እናስተናግዳለን።
ለምሽቱ ያልነውን በዚሁ መቋጨታችን ነው።
የቀረን ቢኖር
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
ለአሁኑም በዚሁ ተሰናበትን።
ሰላም፣ በደህና ደሩ።
Get them, get them.